እንድናየው በልቤ ያለው ሐሳብ የደከሙትን የሚያበረታ ወደር የሌለው አምላክ ይላል እና እግዚአብሔር የደከሙትን የሚያበረታ አምላክ ነው። አሜን። ይሄ እግዚአብሔር ደግሞ በእውነት የሚመስለው የሌለ ታማኝ የሆነ ጌታ ነው እና የኢሳያስ መጽሐፍ ምዕራፍ 40 ላይ ከቁጥር 12 ጀምሮ ያለውን ሐሳብ ነው አንድ ላይ የምንመለከተው እና ክፍሉን አነበዋለሁኝ። እንደዚህ ይላል፣ ውሆችን በፍኙ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛኖች የመዘነ ማን ነው? የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድንም መንገድ ማን አስተማረው? እውቀትንስ ማን አስተማረው? የማስተዋልን መንገድ ማን አሳየው? እነሆ አሕዛብ በገቦ እንዳለች ጠብታ ናቸው፣ በሚዛንም እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶች እንደ ቀላል ነገር ያነሳል፣ ሊባኖስ ለማንደጃ እንስሶቿም ለሚቃጠል መስዋዕት አይበቁም። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገር ይቆጥራቸዋል። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የተቀረጸውንስ ምስል ሰራተኛ ሰርቷል፣ አንጥረኛውም በወርቅ ለብጦታል፣ የብሩንም ሰንሰለት አፍስሶለታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሰራተኛን ይፈልጋል። አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረተች ጀምሮ አላስተዋላችሁምን? እርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩት እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆችንም እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደተተከሉና እንደተዘሩ በምድርም ስር ገና እንደሰደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ፣ አውሎ ነፋስም እንደ ብቅ ጠረጋቸው። እንግዲህ እተካከለው ዘንድ በማን መሰላችሁኝ? ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይወጣውም። ያዕቆብ ሆይ፣ እስራኤል ሆይ፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱን ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ አይደክሙም። አሜን። ይሄ የእግዚአብሔር የአምላካችን ቃል ነው። የኔና የእናንተ ፍጹም መታመኛችን ወይም ደግሞ እግዚአብሔር እኔና እናንተን ከህይወታችን ካለንበት ነገር ሊያወጣን ሲፈልግ የእርሱን ማንነት እንድንመለከት፣ የእርሱን እሱነት እንድናይ፣ በእሱ ላይ ትኩረት እንድናደርግ እግዚአብሔር ይፈልጋል። ባለፈው ሳምንት ስንነጋገር የዮሐንስ መጥምቁ የነበረውን ጥያቄ ወደ ኢየሱስ ክርስቶስን በመላክ ኢየሱስ ክርስቶስን የጠየቀው ጥያቄ ነበረ፣ አንተ ነህ ወይንስ ሌላ እንጠብቅ? ጌታ የመለሰለት መልስ ምንድን ነው? እሱ ያያችሁትንና የሰማችሁትን ሄዳችሁ ለዮሐንስ ምናደርጉት ንገሩት። ስለዚህ የምናየውና የምንሰማው ነገር ለህይወታችን ወሳኝ ነው ብለናል። የእስራኤል ህዝብ አሁን በዚህ ባለበት ሁኔታ ውስጥ ስንመለከት የእስራኤል ህዝብ በምርኮ ወይም ደግሞ በግዞት በባርነት ውስጥ የነበረበት ሁኔታ ነው። ኢሳያስ ከምዕራፍ 1 እስከ 39 ውስጥ ስለ ፍርድና የእግዚአብሔር ህዝብ በማመፁ ምክንያት ስለሚጠብቃቸው የእግዚአብሔር ቁጣና ፍርድ ከተናገረ በኋላ ነው ይህንን የማጽናናት ቃል የሚነግራቸው። እንግዲህ እግዚአብሔርን ከማን ጋር ታወዳድሩታላችሁ? እግዚአብሔር ከምንም ነገር ጋር የሚወዳደር አምላክ አይደለም። እግዚአብሔር የደከሙትን የሚያበረታ ወደር የሌለው አምላክ ነው። በዚህ ሐሳብ ውስጥ የምናየው ነገር የእግዚአብሔር ህዝብ የተረሳ ወይም ደግሞ የተተወ በሚመስለው ጊዜ እግዚአብሔር አቻ የሌለውና ታላቅ መሆኑን ለህዝቡ በመግለጥ ለእነርሱ ያለውን ርኅራሄ ግድ የሚለው አምላክና አባት መሆኑን የሚያጽናና መሆኑን የሚያሳይበትን ሐሳብ ነው የምንመለከተው። እነዚህ ሰዎች በጣም በታሪክ ስብራት ውስጥ ያሉ ሰዎች ናቸው። እነዚህ ሰዎች በስደት ተስፋ በመቁረጥ ውስጥ የነበረው ሁኔታ በጣም የማይመስል ማለት ነው። የሚያዩት ነገር በእውነት እግዚአብሔር አለ ወይ ብለው በሚሉበት አይነት ሁኔታ ውስጥ የነበሩ ሰዎች ናቸው። እግዚአብሔር ግን በየትኛውም ጊዜና ወቅት ውስጥ ህዝቡን ረስቶ የሚያውቅ አምላክ አይደለም። እኔና እናንተ ያ ስሜት ይሰማናል። አንዳንድ ጊዜ ያለንበት ሁኔታ እግዚአብሔር ዝም ብሏል ወይም ደግሞ ረስቷል ብለን ልናስብ እንችላለን። እግዚአብሔር ከታሪክ ፍሰት ጋር የእሱን ማንነት ሊያሳይ የሚችልበትን ለራሱ የለየውን ህዝብ በፍጹም አይረሳ። አይሁዳውያን የእስራኤልን ምንነት ወይም ደግሞ የነበሩበትን ሀገር ህዝብ ሲያስቡ የከተማቸውን መውደም መፍረስ ያስባሉ። ይሄ እንግዲህ እግዚአብሔር የእስራኤልን ህዝብ ለሰጠው ተስፋ ታማኝ መሆኑን የሚያሳይ የሚናገርበት ብቻ ሳይሆን ከዚህ በኋላም ለሚገጥማቸውም ነገር ጭምር ራሳቸውን እንዲያዘጋጁ ጭምር ነው የሚናገራቸው። ምዕራፍ 40 ከቁጥር 1 እስከ 11 ያለውን እናንተ ጊዜ ወስዳችሁ ብታነቡት የመጀመሪያው ቁጥር ምን ብሎ ይናገራል? አጽናኑ፣ ህዝቤን አጽናኑ ይላል አምላካችሁ እግዚአብሔር። ምክንያቱም እግዚአብሔር የእስራኤልን ህዝብ ካለበት ሁኔታ እንዲወጣ በማጽናናት ወደ እነርሱ እንደመጣ ተስፋውን የሚጠብቅ አምላክ መሆኑን ለማሳየት የእግዚአብሔር እግዚአብሔርነት አምላክነቱ ከማንም ጋር እንደማይወዳደር እንዲረዱ እንዲገባቸው ይፈልጋል። የእግዚአብሔር ህዝብ ተስፋ ቆርጧል፣ እምነታቸው ተናውጧል፣ ተስፋቸው ደብዝዟል። ነገር ግን የእግዚአብሔር ሉዓላዊነት በዚህ ሁኔታ ውስጥ ግን እንዳለ ነው። እግዚአብሔር ሉዓላዊ ነው። አሁንም በማይመስለው ሁኔታ ውስጥ እግዚአብሔር አለ። በተስፋ መቅረት ውስጥ ላለው ህዝብ አይኖቻቸውን ካሉበት ሁኔታ ላይ በማንሳት በምንም ነገር ላይ ሳይሆን በራሱ በእግዚአብሔር ላይ እንዲያደርጉ እግዚአብሔር ያሳስባቸዋል። እግዚአብሔር ታላቅነቱ ከምንም ነገር ጋር አይወዳደርም። በሌላ ቋንቋ እግዚአብሔር አሁን በዚህ ቦታ ላይ የሚናገረው ነገር ያህዌ የሚባለው አምላክ ይሄ ቨርስስ የባቢሎን አማልክት አይነት ነገርም ጭምር ነው እዚህ ቦታ ላይ የምናየው። ይሄ እግዚአብሔር እያንዳንዱ በምናያቸው ተራሮችን፣ ውሆችን፣ ኮረብቶችን እነዚህን ነገሮች ሲጠቅስ የእግዚአብሔር አምላክነት በየትኛውም የምድር የዓለማት የፍጥረታት የዘመናት የጊዜያት የነገሮች ሁሉ ውስጥ የማይወሰንና የማይለካ መሆኑን ለማሳየት ያለንባቸው ችግሮቻችን አንዳንድ ጊዜ ሌላ ነገር በማናስብ መልኩ ሀሳባችንን ይይዙናል። አንዳንድ ጊዜ እግዚአብሔርን ከማሰብ ይልቅ ችግሮቻችንን ማሰብ የሚቀለን ጊዜ አለ አይደለ? የችግራችን ጥልቀት፣ የችግራችን ስፋት። ያቺ ሴት ኢየሱስ ክርስቶስ በዛ በውሃ መቅጃው ጋር ሲጠብቃት ኢየሱስ ስለ ሕይወት ውሃ ሲያወራት፣ እሷ ግን መቅጃ የለህም የሚል ሀሳብ ነበራት። የእግዚአብሔርን ይሄ ቅርብነቱን፣ የእግዚአብሔርን ችሎቱን፣ የእግዚአብሔርን ችሎታውን አብርሃም ልጅን ትወልዳለህ ብሎ ሲለው ሳራ ሳቀች ይላል። የሳቀችበት ምክንያት እኮ እውነት ነው አይደለ? ምክንያቱም የመውለጃዋ ጊዜ ስላለፈ ሰው በዚህ እድሜው እንዴት ይወልዳል የሚል የሚያስገርም ነገር አላት፣ የተገረመችበት ነገር። አንዳንዴ እግዚአብሔር በእውነት ለእኔና ለእናንተ ያለውን ሀሳብ ለመረዳት የምንቸገርበት ጊዜ አለ። የእስራኤል ህዝብ የጠየቁት ጥያቄ ምንድን ነው? ቁጥር 27 ላይ ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች፣ ለምን ትላለህ? ይሄ የሙግት ሀሳብ በእርግጠኝነት ያለን ሰዎች አለን። እግዚአብሔር ፈጽሞ አያየንም። እግዚአብሔር በጣም ኃይሉ የደከመ ያህል አይነት ስሜት እስከሚሰማን ድረስ እነዚህ ሰዎች የነበሩበት በምርኮ ተይዘውበት የነበሩት አማልክቶች እንደው ድንገት በርትተው ይሆን እንዴ እግዚአብሔር አቅም ያጣው ብለው ሁሉ እንዲያስቡ የሚያደርጋቸውን ነገር። እግዚአብሔር በታሪክ ውስጥ ያለውን ባለቤትነት ድንገት ለነገስታቶች፣ ለገዢዎች አሳልፎ ሰጥቶ ይሆንም ብለው ሊጠይቁ ይችላል። ነገር ግን እግዚአብሔር የሰጣቸው ምላሽ ሁኔታዎቻቸውን እንደሚቀየሩ አይነት ነገር ሳይሆን ያላቸው ነገር ምንነሱ እነሆ አምላካችሁ እግዚአብሔር ከማን ጋር ታወዳድሩታላችሁ? አንዳንድ የእግዚአብሔር ምላሽ በጣም የማይገጥም አይነት ምላሽ አለው አይደለ? እነሆ አምላካችሁ ከማን ጋር ታወዳድሩታላችሁ? ከነበሩበት ሁኔታ ጋር የማይገናኝ እግዚአብሔር በማንነቱ ከምንም ነገር ጋር የማይወዳደር መሆኑ ሲገባን የህይወታችን ሁኔታ አቅጣጫችን እንደሚለወጥ በጣም እርግጠኛ እንሆናለን። ምክንያቱም መሪውን የያዘው ባለቤቱ ማን እንደሆነ ስለሚገባን ማለት ነው። ተስፋ ለቆረጠው ህዝብ እግዚአብሔር ይሄንን የክብር ማንነቱን እንዲመለከቱ። ስለዚህ ኢሳይያስ በዚህ በምዕራፍ 40 አሁን ካነበብኩት ከቁጥር 12 እስከ መጨረሻ ባለው ክፍል ውስጥ በጣም ዋና የሆኑ ሶስት ነገሮችን ያነሳል። የእግዚአብሔር በኃይሉ ታላቅነት ከማንም ጋር የማይወዳደር አምላክ ነው። ከቁጥር 12 እስከ 17 ባለው ክፍል ውስጥ ያንን እንመለከታለን። ቁጥር 12 ላይ ውሆችን በፍኙ የሰፈረ ሰማያትን በስንዝሩ የለካ የምድር አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በመድሎት የመዘነ ማን ነው? አሰባችሁታል? እነሱ ባሉበት የህይወት ሁኔታ ውስጥ በምርኮ ውስጥ ሆነው በጣም ችግር በዝቶባቸው፣ ግን እግዚአብሔር ባሪያውን ኢሳያስን ልኮ ውሆችን በፍኙ የሰፈረ ብሎ ሲል የዓለማችን ክፍል የተያዘው በአብዛኛው በውሃ ነው አይደለ? ይህንን ውሃ ሰብስቦ በፍኙ የያዘ ማለት ነው። ይሄ ነው የኔና የእናንተ አምላክ፣ ይሄ ነው እግዚአብሔር። ታላቅነቱ ወይም ደግሞ ማንነቱ በምንም ሊለካ የማይችል የእግዚአብሔር ትልቅነት የኔና የእናንተን ቀልብ እንዲገዛው፣ የእግዚአብሔር የእሱ እረኝነቱ የእሱ አዳኝነቱ ከሁኔታዎቻችን ይልቅ የበረታ ስለሆነ ማለት ነው። ሰዎች ስለሆንን እንደኛ እንደ ሰው እናስባለን። እግዚአብሔር ግን እንደ እግዚአብሔርነቱ እንድንመለከተው ይፈልጋል። እግዚአብሔር ሊሸነፍ የሚችል አምላክ ነው። ሊያሸንፈው የሚችል ከእሱ ጋር ሊወዳደርም ሊነጻጸር የሚችል ብርታት ያለው ኃይል ያለው የለም። ስለዚህ ህዝቡ እንዴት ይረሳል? እኔን እንዴት አድርገ ትረሳናለህ ወይ ብለው ሲሉት፣ እኔ እኮ ኃይሌ ወይም ደግሞ የእሱ ማንነት እነዚህን ነገሮች ሁሉ እየሰፈርኩኝ እየለካውኝ የማስቀምጥ ታማኝ የሆንኩኝ አምላክ ነኝ። በዛን ዘመን በነበረው አስተሳሰብና አመለካከት ባህር ወይም ደግሞ የባህር የሚባል አማልክቶች አሉ። እነዚህ አማልክቶች በጣም አስፈሪ ናቸው። ከአስፈሪነታቸው የተነሳ ሰዎች ወደ ባህር ወይም ደግሞ ባህር ላይ ለመጓዝ እንኳን አይፈቅዱም፣ አይፈልጉም። ነገር ግን የባህር ያ የሚታሰበው አማልክት እንኳን በእግዚአብሔር እጅ ውስጥ ያለ ነው። ከእግዚአብሔር እጅ የወጣ ምንም ነገር የለም። እግዚአብሔር ፍጥረቱን በቁጥጥሩ ስር ያደረገ ለእግዚአብሔር የማይገዛና ለእርሱ ማንነት ራሱን የማይሰጥ ማንም የለም። እግዚአብሔር ከፍጥረት ጋር ሲወዳደር በፍጥረቱ ላይ ሉዓላዊ የሆነ አምላክ ተራሮችን በሚዛን የመዘነ ውሆቹን በፍኙ መያዝ የሚችል አምላክ። አስባችሁታል? እዚህ ያለንበት የባህር ክፍል የአትላንቲክ ነው። አትላንቲክ ነው እንግዲህ። አትላንቲክን እኔና እናንተ እየቀዳን ወደሆነ ቦታ ለማዘዋወር ስንሞክር ማለት ነው፣ ይሄ አቻ የሌለው አምላክ፣ መለኪያና መጠን የሌለው አምላክ፣ ይህ አቻ የሌለው አምላክ ወገኖቼ፣ በእኔና በእናንተ ህይወት ውስጥ ካለው ከተያዝንበት ነገር በላይ አቅም ያለው አምላክ ነው። እኔና እናንተን የከበደንና እኔና እናንተን በጣም አቅም አሳጥቶን ያለውን ነገር እሱን በመመልከት የሁኔታችን ለውጥ በእርሱ እጅ ውስጥ እንዳለ በጣም እርግጠኞች መሆን እንችላለን። ኢሳያስ ምን ይላቸዋል? ይሄ እግዚአብሔር አማካሪ የለውም፣ መካሪም አማካሪም አያስፈልገውም። አንድ ቦታ ላይ ኢየሱስ ክርስቶስ የሚያገለግላቸው ሰዎች በተሰበሰቡበት ቦታ ላይ ዮሐንስ ወንጌል ምዕራፍ 6 ላይ ምግብ ስጧቸው ብሎ ጠየቃቸው ይላል። ምግብ ስጧቸው ብሎ የጠየቀበት ቦታ ላይ ስንመለከት ራሱ ሊያደርግ ያለውን ያውቅ ነበርና ብሎ ይላል። ግን ፊልጶስ መጥቶ ምን አለው? ጌታው የ200 ዲናር እንኳን ምግብ ብንገዛ ለዚህ ሁሉ ህዝብ አይበቃም፣ መላ ለመፍጠር የሆነ ነገር እናድርግ አይነት ነገር ማለት ነው። ነገር ግን ኢየሱስ ክርስቶስ ሊያደርግ ያለውን ነገር ያውቅ ስለነበረ እነዚህ ሰዎች ምግብ ስጧቸው አለ ይላል። ኢሳያስ ምን ይለናል? የእግዚአብሔርን መንፈስ የተረዳ አማካሪውስ ሆኖ ያስተማረው ማን ነው? እግዚአብሔር ድንገት ሰርፕራይዝ የሚያደርገው ነገር የለም። ሳላስበው ተከሰተ ወይም ደግሞ በቃ ሳላስበው ይሄ ነገር ሆነ ከዚህ በኋላ መላው ምንድን ነው ብሎ የሚል አምላክ አይደለም። ኢየሱስ ክርስቶስ ስንት እንጀራ በእጃችሁ አለ ብሎ ጠየቃቸው። 2 ዓሣ 5 እንጀራ ብለው አሉት። ያንን አባስቶ ምን አደረጋቸው? ሰጣቸው። መስጠት ብቻም አይደለም፣ እንደውም ተርፎም ተነሳም ይላል አለ መጽሐፍ ቅዱስ። እግዚአብሔር የሚያደርገውን የሚያውቅ አምላክ ነው። የኔና የእናንተ ጎዶሎ በምን ይሞላል ብሎ ሀሳብ የማይገባው አምላክ ማለት ነው። ሊያደርግ የሚያስበውን ነገር ስለሚያውቅ ቆይ ይሄንን ነገር እኮ ቢያደርግ ብለን እኛ የማናግዘው አምላክ ወገኖች፣ እግዚአብሔር የደከሙትን የሚያበረታ ወደር የሌለው አምላክ ብለን ስንል የኔና የእናንተ አቅም ማጣት እግዚአብሔርን ሌላ አጋዥ እንደሚያስፈልገው በማሰብ የምናደርጋቸውን ነገሮች እንድንተው፣ ነገር ግን በእግዚአብሔር ሁሉን በሚችል አማካሪ በማያስፈልገው አምላክ ላይ እንድንታመን። መንገድ ስንሄድ አንዳንድ ጊዜ ጂፒኤሳችን መንገድ ስንስት ሪካልኩሌቲንግ የሚል ነገር አለው አይደለ? እንደገና ካልኩሌት ያደርግና መንገዱ ይመለሳል አይደለ? ከእግዚአብሔር ጋር ስንጓዝ ግን እንደዛ አይደለም። እግዚአብሔር ሪካልኩሌት የሚያደርገው ሐሳብ የለው፣ ወይም ደግሞ ፕላን ቢ የሚባል ነገር የለው። እንደው ነገሩ እንዲሆንን ብሎ በግምትም አይሰራ። በሕይወታችን ውስጥ ሲሆን እግዚአብሔር በእቅድና በሐሳብ ይሰራል፣ ያደርጋል። የእሱ ጥበብ ዘላለማዊ ነው፣ ፍጹም ነው። እግዚአብሔር በሂደት ውስጥ የሚማር አምላክ አይደለም። የሆነ ጊዜ ላይ እኔና እናንተ እውቀታችን ሲጨምር አሀ ብለን እናስባለን አይደለ? እና የእንትና ችግርና የእንትና ሁኔታ ብሎ እኛን ነገር ተምሮ ቆይ እዚህ ጋር ይህንን ነገር ባደርግለት ብሎ የሚሰራ አምላክ አይደለም። የተዘረጋውን ፐዝል ግራ ገብቶት ለመገጣጠም የሚቸገር አይደለም። እግዚአብሔር በሂደት ውስጥ ራሱን የሚያሻሽል አምላክ አይደለም። እግዚአብሔር አማካሪ አይፈልግም። ነገር ግን ይህንን ወደር የሌለውን አምላክ በማየት እግዚአብሔር ወደር የሌለው ስለሆነ ተስፋ የለሾች መስለን ቢሰማን፣ እኔና እናንተ ስሜቱ ቢሰማን፣ እግዚአብሔር ግን ወደር የለውም አማካሪ ስለማይፈልግ። የጌታን ልብ ያወቀው ማን ነው? አማካሪውስ የነበረ ማን ነው ብሎ ሮሜ ምዕራፍ 11 ላይ ይናገራል። እግዚአብሔር አማካሪ አያስፈልገውም። ማንም አስተምሮት ሊማር የሚችል አይደለም። አንዳንዴ ሕይወት ለእኛ በጣም ትርጉም የማትሰጥበት ጊዜ ላይ ስንገኝ ነገሮችን በራሳችን እንኳን አካሄድ ሄደን ዝብርቅርቁን ስናወጣው ነው፣ ድብልቅልቅ ስናደርገው፣ አይ እቅዴን አበላሹት አይልም። የተበላሸ እቅድ በእግዚአብሔር ፊት የለም እምላችሁ። እግዚአብሔር እቅዱን ሲያደርግ ያሰበውን ነገር ከማድረግ የሚከለክለው ምንም ነገር የለም። ኖ ማተር ዋት ማለት እነዚህ ሰዎች እኮ እግዚአብሔር ትቶናል፣ ረስቶናል የሚል ሐሳብ ነበራቸው። ትዝ ይላችኋል፣ ልጆች ሆነን የሆነ ነገር ለማድረግ ስናስብ እንትፍ ብለን የምናደርገው ወዴት ነው የሚለውን ነገር ማለት ነው። እና ይሄ በነሲብ በግምት እግዚአብሔር አይሞክርም። ማለት ካስፈለገ አለ ማለት ኢሳያስ ካስፈለገ አለ እነሆ አሕዛብ በገንቦ ውስጥ እንዳለ ጠብታ ናቸው። እግዚአብሔር አሁን ንጽጽሩ ፍጥረታትን ጠቅላላ ባህሩን በእጁ ሰፍሮ የያዘ ኮረብቶችን የሚመዝን እንትን የሚባለው ተራራ ሚዛኑን ጠብቆ እንዲገኝ ሰፍሮ ያስቀመጠ ማለት ሰማያትን በስንዝር የለካው የሚለውን ስታስቡት፣ ባለፈው ወንድማችን አቢሶ ያስተማረን ታስታውሳላችኋል። በእግዚአብሔር እንደነቅ የሚለው ብርሃን አይ ቲንክ ብርሃን በሰከንድ ፍጥነቱ 186,000 ማይልስ ነው መሰለኝ አይደለ? 186,000 ማይል በሰከንድ ነው ማለት። በሰከንድ ማለት አይናችን እንዲህ ስናደርግ በሰከንድ ያንን ፍጥነት ሄዷል ማለት ነው። እግዚአብሔር በስንዝር ሲለካ ይኸውን እኛ የሚገባ ሊገባን በሚችል መልኩ ሲለካው ያንን ሁሉ እኔና እናንተ ትንሽዬ ነገር እንደምንለካው እንደዛ ነው የሚለካው። ማለት በዚህ ይሄ እግዚአብሔር የደከሙትን የሚያበረታ ብሎ ሲል እኮ አቻ ስለሌለው ማለት ነው። እኔና እናንተ የምናመልከው አምላክ ከሁኔታዎቻችን በላይ በጣም ከምንለው በላይ ታላቅ የሆነ አምላክ። አሕዛብ በገንቦ ውስጥ እንዳሉ ጠብታ ናቸው ቁጥር 15 ላይ የዓለም መንግስታት በእሱ ፊት በቃ ትርጉም የለሾች ናቸው። ባጭሩ በገንቦ ያለ ጠብታ አስቡት። አንድ ድሮፕ ጠብ ሲል ምንም እኮ ሊከሰት አይችልም እኮ። እግዚአብሔር ብቻ የታሪክ ባለቤት እንደሆነ በዘመናት መካከል የተነሱ መንግስታቶች፣ ነገስታቶች፣ ሀያላኖች አንቱ የተባሉ እነዚህ ሁሉ በገንቦ እንዳለ ጠብታ ናቸው። ኃያላኖች ነገስታቶች ይነሳሉ፣ ይወድቃሉ፣ ነገር ግን አለ እግዚአብሔር የእነዚህን ነገስታትና ህዝቦች ዘመናቸውንና ዳርቻቸውን በታሪክ መካከል ወስኖ ያስቀመጠ እግዚአብሔር ነው። ዳንኤል ምን አለ? እግዚአብሔር ነገስታትን በዙፋን ያስቀምጣል፣ ደግሞም ያወርዳቸዋል። ናቡከደነጾር በነበረበት ዘመን ነው ያንን የተናገረ። ገዢዎች ይነሳሉ፣ ይወድቃሉ፣ መዝሙር ምዕራፍ 2 ቁጥር 4 ላይ በሰማይ ዙፋን ላይ የተቀመጠው ይስቃል ጌታም ይሳለቅባቸዋል። አሰባችሁታል? የዓለማችን ታላቅ የምትባለው ሀገር ያለንባት አሜሪካ ነች አይደለ? ሱፐር ፓወር ነው እንደው የምትባል። እንግዲህ በቃ ምንም የሌላት ነች። ለኛ ህይወት በጣም ከባድ የሚመስል ነገር ግን ለእግዚአብሔር ፈጽሞ ምንም የሆነ እንደሆነ እንዲገባል። ከሱ ኃይል ጋር ሲታይ የኔና የናንተ ችግር እዚህ ግባ የሚባል አይደለም። የሱ ኃይል ይሄንን እግዚአብሔርን ነው እንግዲህ ወደር የሌለውን አምላክ እሱን እንድንታመንበት። እግዚአብሔር በእውነት በምንም ነገር ውስጥ ኃይሉ ብርታቱ የማይለካ። ቁጥር 16 17 ሊባኖስ ለማንደጃ እንስሶቿም ለሚቃጠል መስዋዕት አይበቁም፣ አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምድርም ከምናምን እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል። ማለት እግዚአብሔርን አምላክነት የትኛውንም ያክል ታላቅነቱን ለመግለጥ ይሄ የሊባኖስ ብሎ የሚለው ሐሳብ እኮ እነዚህን እንጨቶች ሁሉ ሰብስበን በሆነ ማንደጃ ላይ ብናስቀምጣቸውና እንስሳቶችን ሁሉ እንኳን ለመሰዋት ብንሞክር የአምላክነት ማንነቱን በዛ ውስጥ ያንን ስላደረግንለት የምናረጋግጥለት አይደለም። እግዚአብሔር እነዚህ ሁሉ ነገሮች በፊቱ እንደምንም ናቸው። የእሱ ታላቅነት ከእሱ ጋር አቻ የሚሆን ከእሱ ጋር ሊለካኩ የሚችሉ ታላላቅ የሆኑ የሚባሉ ነገሮች ሁሉ እንደምንም ናቸው። እግዚአብሔር ወገኖቼ ወደር የለሽ ነው። ከቁጥር 18 እስከ 24 ያለውን ስትመለከቱ ያ ኢሳያስ የጠየቀው ጥያቄ እንግዲህ እግዚአብሔርን ከማን ጋር ታወዳድሩታላችሁ? የምናመልከው እግዚአብሔር በእውነት ከምንም ነገር ጋር ሊወዳደር የሚችል አምላክ አይደለም። ይሄ አምላክ የዚህ ሁሉ ባለቤት የሆነ አምላክ ነው። እኔና እናንተ ነገሮቻችንን በማየት ልባችን እንዳይዝልብን ምን እናድርግ? አቻ የሌለው ወደር የሌለውን አምላክ እግዚአብሔርን እንመልከት። እግዚአብሔር የማንም ጥገኛ አይደለም። ኃይሉ፣ ብርታቱ፣ ችሎታው በምንም ሊፈተሽም ሊለካም አይችልም። እግዚአብሔር የሰው ልጅ ፈጠረው። ነገር ግን የሰው ልጅ ምንድን ያደረገው? በእጁ የተሰሩ አማልክትን ፈጥሮ ለማምለክ ሞከረ። ይሄ እግዚአብሔር ግን በእውነት በሰው እጅ የሚሰራ የሚፈጠር አምላክ አይደለም። ስቴቨን ቻርኖክ የሚባል በ16ኛው አጋማሽና መጨረሻ ላይ የነበረ ሰው ምን ብሎ ተናገረ? ምንም ሰው በአእምሮ የእግዚአብሔርን ሐሳብ ሊፈጥርና ከእግዚአብሔር የተሻለ ነገርን ሊያስብ አይችልም። ከእግዚአብሔር የተሻለ ነገር የሚያስብ ሰው ጉድለት ያለበትን አምላክ ነው የሚያስበው። ሰው በአእምሮ ከእግዚአብሔር የተሻለን ነገር ወይም ደግሞ ሐሳብ ሊፈጥርም ሊያደርግም አይችልም። የትኛውንም ያክል ብናስብ ከእግዚአብሔር የተሻለ እግዚአብሔር ለእኛ ከሚያስብልን የሚበልጥ ነገር ልናስብ አንችልም። ለዚህ ምን ይላቸዋል? እናንተ የያዕቆብ ቤት ሆይ፣ የእስራኤል ቤት ቅሬታ ሁሉ ከተጸነሳችሁበት ጊዜ ጀምሮ ያዝኳችሁ፣ ከተወለዳችሁበትም ጊዜ ጀምሮ የተሸከምኳችሁ ስሙኝ። እስከ ሽምግልና እስከ ሽበትም የምሸከማችሁ እኔ ነኝ፣ እኔው ነኝ። ሰርቻችኋለሁ፣ እሸከማችኋለሁ፣ እደግፋችኋለሁ፣ አድናችኋለሁ። ኢሳያስ ምዕራፍ 46 ከቁጥር 2 እስከ 4 እግዚአብሔር አምላክ በሰዎች የማይደገፍ በሰዎች የማይመካ ሰዎች የማያግዙት ነገር ግን የፈጠረውን ፍጥረት በራሱ የሚይዝ እግዚአብሔር ከአማልክቶች ጋር ሊወዳደር አይችልም። መዝሙር በ115 ላይ ምን ብሎ ይናገራል? አማልክቶች አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ እነርሱ በሌሎች ትከሻ ተይዘው ይንቀሳቀሳሉ፣ እግዚአብሔር ግን ሕዝቡን ተሸክሟል። እስከ ሽምግልና እስከ ሽበት የምትሸከማችሁም ደግሞ እኔው ነኝ ብሎ ኢሳያስ 46 ላይ ይናገራል። ወገኖች፣ የሚያሳስበን የሚያስፈራን ነገር በእውነት ለእግዚአብሔር በእግዚአብሔር ማንነት ላይ እንተወው። እግዚአብሔር በማንነቱ የኔና የእናንተ ድጋፍ የሚያስፈልገው አምላክ አይደለም። ሳናስበው ድንገት ሸርተት የሚልም አይደለም። እኛን የያዘን አምላክ እግዚአብሔር በእርሱ ላይ እምነታችን እንድናስቀምጥ የሱ ማንነት መታመኛችን እንዲሆን እና እናንተ ጀማሪም ፈጻሚ የሆነውም ይህንን ጌታ እንድንረዳ እግዚአብሔር ይፈልጋል። በእግዚአብሔር ፊት አለቆች ኢምንት የዚህም ዓለም ገዦች እንዳልነበሩ ያደርጋቸዋል ይላል። ምድራዊ ገዦች እንደ ሳር ይጠወልጋሉ፣ ይደርቃሉ። የትኛውም ገዢ መሞቱ አይቀርም። ለዘላለም የሚኖር የሚጸና የለም። ከፈርዖን ጊዜ ጀምሮ አሁን እስካለንበት ዘመን ድረስ የምናውቃቸው ዘመናዊ በሚባለው ዘመን ውስጥ የነበሩ ገዢዎች ሁሉ አልፈዋል። እግዚአብሔር የለም ብለው ያሉ ደፋሮች ሁሉ እነሱም ተሽረዋል። እግዚአብሔር በእነዚህ ሁሉ ውስጥ እርሱ በምድር ክበብ ላይ ይቀመጣል ብሎ ይናገራል። ዙፋኑ የማይነቃነቅ ብዙ ዙፋኖች ባዶ ናቸው አይደል? ለታሪክም የተቀመጡ አሉ። ሀገራችን በቀድሞ ዘመን የነበሩ ነገስታት መታሰቢያ አላቸው፣ እነሱ ግን የሉ። እግዚአብሔር ግን በምድር ክበብ ላይ ዙፋኑን ያስቀምጣል ብሎ ይናገራል። ይህንን ታላቅ የሆነውን ወደር የሌለውን እግዚአብሔርን በተለያዩ ዘመናቶች ውስጥ የተለያዩ ስፍራ የያዙ ትልልቅ ይሄ ሄድላይን የሚባሉ በጣም ዜናዎችን የያዙ ዋና ርዕሰ ዜናዎች የነበሩ ገዢዎችና ነገስታቶች ነበሩ። እነሱ ሁሉ ተረስተዋል። እነዚህ ሰዎች መቃብር ሄደን ልናይ ልንጎበኝ እንችላለን። እሱ ግን ከምድር ክበብ ላይ በዙፋኑ ላይ የተቀመጠ ዘመናቱ የማይሻሩ የማያረጅ በዘመናት መካከል ደግሞ ሸምግሎ የሚኖር ብሎ ይለዋል። ለእግዚአብሔር ብቻ ልንሰጠው የሚገባን ክብደት ለሌላ ለማንም የማንሰጠው ልባችን፣ ጆሮአችን በእርሱ ማንነት እንዲያዝ በዚህ አሁን በአይቲንክ ባለፈው ሳምንት ውስጥ አንድ አዲስ ዝማሬ የወጣ ዝማሬ አለ እና ዘማሪው ዘማሪ ዮሴፍ አስቻለው ይባላል። ሰምታችሁት ሊሆን ይችላል። 10 ጊዜ ባየህ የሚል ዝማሬ እዛ ላይ በጣም የሚገርም ስንኝ አለው። ስንኙ ምንድን ነው የሚለው? አንድ ዜና ነህ ግን ሁሌ ሰበር፣ የማትለወድ የማትለመድ ግን ማትቀየር፣ ለሁሉም ሐዘን የምስራች ነህ፣ ለሁሉም ዝግ ደጅ ብቸኛ ከፋች፣ አንተ ኢየሱስ ነህ ቁም ነገራችን፣ ደባል የማትፈልግ። ግሩም የሆነ ስንኝ ነው አይደለ? እሱ አንድ ዜና ነው፣ ሁልጊዜ ግን ሰበር ነው አይደለ? ኢየሱስን በፍጹም አይተነው ለምደነው የማንጨርሰው በሚያልፍ ጊዜያዊ በሆነው ነገር በሚክደን በሚንሸራተቱ ነገሮች ላይ መልህቆቻችንን አንተው አናስቀምጣቸው። እነዚያ ነገሮች የሚሻሩ ናቸው። እነዚህ ነገስታቶች ጸንተው ካልኖሩ እኔና የእናንተ ሌሎች ነገሮችም ሊጸኑ አይችሉም። ምክንያቱም እነዚህ ነገስታቶች በጣም ኃይል የነበራቸው፣ ብርታት የነበራቸው፣ ስም የነበራቸው፣ ክብር የነበራቸው፣ ዝናቸው በጣም የገነነ አስፈሪዎች የነበሩ ነገር ግን በዘመናት መካከል የተሻሩ ማንም ፍጥረት ከዚህ ከአምላካችን ከእግዚአብሔር ገዥነትና ማንነት በታች ነው። እግዚአብሔርን በእውነት ረስቶኛል ልንል አንችልም። እግዚአብሔር ስራ ላይ ነው ያለው። እግዚአብሔር ስራ ላይ ስላለ ወገኖቼ ይህንን እግዚአብሔርን ለምን ተውከኝ ብለን ልንለው የምንችልበት ማንነት የለንም። ስለዚህ በጣም ይህንን ታላቅ የሆነውን ማንነቱን ካሳያቸው በኋላ ኢሳያስ ምዕራፍ 40 ቁጥር 25 እስከ 31 ስትመለከቱት ይሄ ተወዳዳሪ የሌለው እረኝነቱን እንዲያዩ እንዲመለከቱ፣ አይኖቻችሁን አንሱ ወደ ሰማይ ተመልከቱ እነዚህን ሁሉ የፈጠረ ማነው ብሎ ቁጥር 26 ላይ ይላቸዋል። እግዚአብሔር የሰማዩም የምድሩን ባለቤት ስለሆነ የእግዚአብሔር መግቦቱ የእግዚአብሔር እረኝነቱ። አንድ ሰው ምን አለ? በመኪና ውስጥ አባት ከልጁ ጋር ሲጓዝ አባት ዝም ብሎ ስለተጓዘና መኪናውን እየነዳ ስለቆየ ልጅየው አባቴ ረሳኸኝ ብሎ ቢለው የእውነት ረስቶታል ወይ ብሏል። አባትየው አልረሳው፣ ከልጁ ጋር ነው ያለው። ልጁ ግን ከኋላ ተቀምጧል። ግን አባትየው ስራውን እየሰራ ነው ያለው። ዝም አለ ማለት ረስቶታል ማለት አይደለም። ወገኖቼ በፈጠረው በአጽናፈ ዓለሙ መካከል እግዚአብሔር የኔና የእናንተ ከሱ እይታ ውጪ ነው ብለን ማሰብ ስህተት እንደሆነ እረኝነቱን እንድንረዳ አይናችሁን አንሱ ቁጥር 26 ላይ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣው። ኢየሱስ ክርስቶስ በማቴዎስ ወንጌል ላይ የፀጉራችሁ ቅንጣት ያለ አባታችሁ ፈቃድ ምን አትሆንም ይላል? አትወድቅም። እንግዲህ እነዚህን ከዋክብት በጣም በስም ጠርቶ ነው እግዚአብሔር የሚያውቃቸው። የፀጉራችሁ ቅንጣት እንኳን ወገኖች፣ ያዕቆብን እግዚአብሔር ምን ይለዋል? ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምንስ እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች፣ ለምን ትላለህ? ወገኖች፣ እንደዚህ አይነት ሙግት ከእግዚአብሔር ጋር ያለን ሰዎች እንኖር ይሆን? አልታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉን በምንም አይመረመርም። አንዳንድ ጊዜ በቃ ደከመኝ የምንልበት ጊዜ አለ አይደል? አንዳንድ ነገሮች በጣም ያዝሉናል። እንደው ከዚህ በኋላ በቃኝ አይነት ነገር የምንለው ግን ወገኖች፣ እግዚአብሔር በእኛ ጉልበት የሚለካ ማንነት የለው። ለእኛ ጥሩ የማይመስሉን ስሜቶቻችን አንዳንድ ጊዜ ጎልተው ይወጡና ምን ያደርጉናል? ጠቅላላ ማንነታችንን ሁሉ ይውጡብናል። ስለዚህ በቃ የሆነ ቦታ ላይ የቆመ ነገር ያለ ይመስለናል። እግዚአብሔር ግን ምን ይላል? ለደከመው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል። እግዚአብሔር ተስፋ የሚያደርጉት ግን ኃይላቸውን ያድሳል። ወገኖች፣ እግዚአብሔር ተስፋችን ነው። እኔና እናንተ በየትኛውም አይነት የህይወት ሁኔታ ውስጥ ብንገኝ እግዚአብሔር ወደር የሌለው የደከሙትን የሚያበረታ አምላክ ነው። እግዚአብሔርን በመተማመን የሚጠባበቁ እነሱ ኃይላቸውን ምን ያደርጋሉ? ያድሳሉ። በሌላ ቋንቋ እያላቸው ያለው ነገር ምንድን ነው? እሱ ምንም እንኳን ሁኔታዎቻችሁ ጥሩ ባይሆኑም መልካም ባይሆኑም ማንን ጠብቁ ይላቸዋል? እግዚአብሔርን ጠብቁ። ወገኖች፣ እኔና የእናንተ ትልቁ ዋናው ትኩረታችን ይሄ የምናመልከው አምላክ ወደር የሌለው አምላክ ነው። እውነት ነው አይመስለንም? አንዳንዴ ስናየው በጣም ትርጉም አይሰጥም። ጌታን መጠበቅ፣ በእርሱ ፊት እሱን ታምኖ መኖር፣ ከፊቱ እንዳንጎድል ልንቀድመው ሮጠን እንዳንገኝ ዝለንም ተስፋ ቆርጠን ደግሞ እንዳንተወው እግዚአብሔር ለእርምጃችን ጥንካሬ ለሩጫችን ብርታት እንደ ንስር ከፍ ሊያደርገን አቅም ሊሆነን የታመነ አምላክ ነው። እንግዲህ ማዕበል፣ ወጀብ እነዚህ ሁሉ ነገር ባሉበት ቦታ ላይ ኢየሱስ ክርስቶስ ግን በማዕበሉና በወጀቡ ላይ የሚራመድ ታማኝ አምላክ የምትናወጠውን መርከብ ጸጥ እንድትል የሚያደርጋት ንፋሱንና አውሎ ንፋሱን የሚያዝ ክርስቶስ እርሱ ቃል የሆነው እርሱ ሰው በመሆን እኛ የደከመንን ያንን ድካማችንን ሁሉ በጸጋው በማንነቱ ተካፋይ የሆነልን ለመንጋው የሚያስብ የሚራራ መልካም እረኛ የሆነ ወገኖች፣ እግዚአብሔር ታላቅነቱን፣ ልቀቱን፣ ማንነቱን በመመልከት እግዚአብሔር ረስቶኛለን ሳይሆን በእውነት በእግዚአብሔር ማንነት እንድንገረም ሀሳባችንን በዚህ ስንጠቀልል ችግሮቻችን ከእግዚአብሔር ታላቅነትና ኃይል አይበልጥም። ፍርሃታችን ከእግዚአብሔር ለእኛ ካለው የእረኝነት እንክብካቤ ብርታት ይልቅ አይበረታም። የእኛ ድካም በእግዚአብሔር ሲታደስ ድካማችን የመጨረሻ ውሳኔ ሰጪያችን እንዳልሆነ እናያለን። የምንደክምበት ድካም የመጨረሻ ውሳኔ ሰጪያችን አይደለም። ወገኖቼ፣ ይህ እግዚአብሔር ማንነቱ እሱነቱ ልባችንን አይምሯችንን ይግዛው። አሜን። ክብር ለእግዚአብሔር ይሁን። ተነስተን በእግዚአብሔር